ዳግም ጦርነቱ ወደ አገረሸበት ሰሜን ኢትዮጵያ ስንመለስ በአካባቢው እንደገና የተጀመረውን ጦርነት ተከትሎ ከ200 ሺህ በላይ ሰዎች መፈናቀላቸውን የአፋር ብሔራዊ ክልላዊ መንግስት አስታውቋል። የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር አቶ መሐመድ ሁሴን ለአሜሪካ ድምጽ እንዳስታወቁት ህወሓት በያሎ ከተማ ላይ በተኮሰው ከባድ መሳሪያ 3 ህጻናት ሲገደሉ የቆሰሉ ሰዎች ደግሞ በዱብቲ ሆስፒታል ህክምና እየተከታተሉ ነው። በአካባቢው የተፈጸመው የመሳሪያ ድብደባ የህፃናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ በበኩሉ ተፋላሚዎቹ አካላት አስቸኳይ የተኩስ አቁም ስምምነት እንዲያደርጉ ጥሪ አቅርቧል። ህወሓት ሰላማዊ ሰዎችን ኢላማ ከማድረግ አንጻር የሚቀርቡበትን ውንጀላዎች በተደጋጋሚ ያስተባብላል። ከዚሁ ጋር በተያያዘ ካለፈው ሳምንት ጀምሮ በአስቸጋሪ ሰብአዊ ሁኔታ ውስጥ መሆናቸውን እንደገና በተጀመረው ጦርነት ምክንያት ከቆቦ ከተማ የተፈናቀሉ ነዋሪዎች ተናግረዋል። በስጋት ምክንያት ከወልዲያ የተፈናቀሉ አንዳንድ የከተማዋ ነዋሪዎች ደግሞ ወደ ቀያቸው በመመለስ መጀመራቸውን ገልጸዋል። አስቴር ምስጋናው በዚህ ዙሪያ ተከታዩን ዘገባ ልካለች።
በሰሜን ኢትዮጵያ እንደገና የተጀመረው ጦርነት ከወዲሁ ሰብአዊ ቀውስ እያስከተለ መሆኑን ነው የአፋር ክልል መንግስት ያስታወቀው። የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር መሐመድ ሁሴን እንዳሉት ጦርነቱ መጀመሪያ ከተከፈተባቸው ቦታዎች አንዱ የአፋርና የአማራ ክልሎችን የሚያዋስኑት የዞብል ተራራዎች አካባቢ ነው። ይህ ደግሞ በአፋር ክልል የያሎ ወረዳ በተለይም በጉሊና ወረዳ ሞተኒፎሲካ ተብሎ የሚጠራው አካባቢ መሆኑን ተቀሷል። በተለይ ለ3ና 4 ቀናት በአካባቢው ከባድ ውጊያ እንደነበረ የገለጹት ኮሚሽነሩ ከህዋት ተተኮሰ ባሉት ከባድ መሳሪያ በያሉ ከተማ ህፃናት ጭምር መገደላቸውን አብራርተዋል።
ከ18 ነው ወራይ ከጀመረው እስካሁን ባለው ሁኔታ በርቅቱም በአካባቢው ላይ የከባድ አሁን ለምሳሌ ያለው ከተማ ውስጥ በሄቪ አርቲለሪ ከመጥቶ 3 ህፃናት ሙተዋል። ሲቪሊያን ተጎድተዋል። ሆስፒታል እዚህ ዱብቲ ሆስፒታል ይገኛሉ የተጎዱ ሰዎች ማለት ነው። በከባድ መሳሪያ ተኩስ በመድፍ ከላይ በተተኮሰው መድፍ ማለት ነው። ስለዚህ እዛው አካባቢ የነበረ ማህበረሰብ በሙሉ ከአሁን በፊት የጦርነቱ እንትን ስለነበረ ችግሩን ስለሚያውቁ አሁንም ተቸግረው ከቦታው እንዲፈናቀሉ ተገደዋል ማለት ነው። 3ኛ ጊዜ በሚያሳዝን ነው።
በአፋር ክልል ያሎ ከተማ በከባድ መሳሪያ ድብደባ የተገደሉትን ህጻናትና ቆስለው በዱብቲ ሆስፒታል ህክምና እየተከታተሉ ያሉትን ሰዎች በተመለከተ እስካሁን ከህወሓት ወገን የወጣ መግለጫ የተሰጠ ቀጥተኛ ምላሽ የለም። ህወሓት ቀደም ሲል ለተሰነዘሩበት ተመሳሳይ ወንጀሎች በሰጣቸው ምላሾች ግን ሰላማዊ ሰዎችን ኢላማ እንደማያደርግ በመግለጽ አስተባብሏል። በአካባቢው የተፈጸመው የመሳሪያ ድብደባ የህጻናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ግን ተፋላሚዎቹ አካላት እስካሁን የተኩስ አቁም ስምምነት እንዲያደርጉ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ባወጣው መግለጫም እንደገና የተጀመረውን ጦርነት ተከትሎ በሺዎች የሚቆጠሩ ሰዎች ከአፋር ክልል ጉሊና እና ያሉ ወረዳዎች መፈናቀላቸውን አመልክቷል። ይህንኑ ያረጋገጡት የአፋር ክልል የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር መሐመድ ሁሴን ቢያንስ ከ5 ወረዳዎች የተፈናቀሉ ሰዎች ቁጥር ከ200 ሺህ በላይ መሆኑን አብራርተዋል።
ከዚህ አካባቢ በተለይ ሙላሎ ሙሉ ለሙሉ ህዝብ የተፈናቀለበት ሁኔታ ነው ያለው። ሁለተኛ ደግሞ የጎሊናውን ህዝብ በተመሳሳይ የአውራ የህዋ እንዲሁም በፍልጭፍራ አካባቢ ህዝብ በስጋትና በመፈናቀል ላይ ያለበት ሁኔታ ነው ያለው። አሁንም የተፈጥሮ አደጋ የሆነውን የጎርፍ አደጋዎች ነበሩ በዚህ ሳምንት። በተለይ አሁን የቴሩ ወረዳና ያለውን እንዲሁም ጉሊናን የሚያገናኝ ጋሊኮማ አካባቢ የነበረ ድልድይ በጎርፍ ጉዳት ደርሶበት ግንኙነት ተቋርጧል። በዛ ህብረተሰቡም ማለፍ አይችልም፣ ሌላ እርዳታ ማስገባትም አይቻልም። በዚህ በኩል ደግሞ ያው አሸባሪው እንዲሁ ጥቃት አድርሶ ወረዳ አካሂዶ 2 ቀበሌዎች ላይ እንዲሁ የተቆጣጠረበት ሁኔታ ነው ያለው። ስለዚህ በአጠቃላይ እስካሁን ባለን የመጀመሪያ ኢኒሻል የሆነ ራፒድ አሴስመንት እንደሚያሳየው ከ200 ሺህ ህዝብ ላይ በዚሁ አካባቢ ላይ ለጊዜው ተፈናቅለው በየጥሻው በየተራራ ስር በየወንዝ እንዲሁ ተበትነው ራሳቸውን ከአደጋ ለማዳን ያው ችግር ላይ እንዳሉ ለመረዳት ችለናል። የመጀመሪያ ምዕራፍ ጦርነት ጊዜ ተፈናቅለው በተለያየ መጠለያ ጣቢያ ላይ የቆዩ እንደገና ወደ ቀያቸው ተመልሰው አሁን ላለፉት 3-4 ወር እዛው የቀድሞ ቀያቸው ላይ ኑሯቸው ሲመሩ የነበሩ ዳግም ለሶስተኛ ለሁለተኛ ጊዜ መፈናቀላቸው ነው። እንግዲህ ስለዚህ አሁን አዲስ በተቀሰቀሰው ጦርነት ምክንያት ህዝቡ ራሱን አደጋ ለመታደግ በአገኙ አማራጭ በየአቅጣጫው እንዲሁ የተበተነበት ሁኔታ ነው ያለው።
በጦርነቱ ምክንያት ለተፈናቀሉ ሰዎች ድጋፍ ለማድረግ እንቅስቃሴዎች እየተደረጉ መሆኑንም አቶ መሐመድ ተናግረዋል።
አንደኛ ማህበረሰቡ ስለያየ አካባቢ ተበትኖ ስለሄደ እነሱን በአንድ ጊዜያዊ መጠለያ ጣቢያ ላይ የመሰብሰብ እና እነሱን ወደ አንድ ማዕከል የማምጣት ስራ ከወረዳ አመራር ጋር እየተሰራ ይገኛል። ያንን መጠለያ ጣቢያዎች ወይም የሚቆዩበትን ቦታ ከታወቀ አስቸኳይ የምግብ፣ የውሃ፣ የመድኃኒት፣ የመጠለያ ድጋፍ ለማድረግ ደግሞ አጠቃላይ ካሉ ከተባበሩት መንግስታት ድርጅት ኤጀንሲዎች በተለይ በኦቻ አስተባባሪነት በጣም በርካታ ዓለም አቀፍ በጎ አድራጎት ድርጅቶች እና የዩኤን ኤጀንሲዎች ይዛሉ። እኛ እንደ መንግስት የሊደርሽፑን የማስተባበር ሊደርሽፕ እንወስዳለን። ከኦቻ ጋር በቅርበት እየሰራን አሁን የሂውማኒታሪያን ኤጀንሲ ወይም ኢንተር ሂውማኒታሪያን ኮኦርዲኔሽን ግሩፕ የሚባል ቲም ተዋቅሮ ከነገ ጠዋት ጀምሮ ወደዛ አካባቢ ይንቀሳቀሳሉ። ስለዚህ እያንዳንዱ ኤጀንሲ በራሳቸው በስራ ዘርፍ ምን መስራት አለበት የሚለውን ተለይቷል። ስለዚህ እንደዚህ ችግር ሲያጋጥም ምን እንደሚፈልግም ይታወቃል። እሱም ምግብ ያስፈልጋል፣ መጠለያ ያስፈልጋል፣ ውሃ ያስፈልጋል፣ መድኃኒት ያስፈልጋል፣ ሌሎች ተዛማጅ የሆኑ ሰብአዊ የሆኑ እርዳታ ያስፈልጋሉ። ስለዚህ እያንዳንዱ ኃላፊነት ያለበት የተባበሩት መንግስታት ድርጅት አካላትና ዓለም አቀፍ የእርዳታ ድርጅቶች ተንቀሳቅሰው የራሳቸውን የበኩላቸው እንዲያደርጉ እያደረጉ ነው።
በተያያዘ ዜና ካለፈው ሳምንት ጀምሮ ከቆቦ ከተማና አካባቢው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እያለፉ መሆኑን እየተናገሩ ነው። ወጣት ሰለሞን ሞላ፦
ከሴት ከተማ ለመድረስ የነበረው ችግር በጣም አስቸጋሪ ነበረ። መጀመሪያ ኮፒዬ ድረስ መጣን። ኮፒዬ ላይ መንገድ ወይም ድልድይ ተሰብሮ ስለነበረ አላውሃ የሚባለው ቦታ ኦልሬዲ ያንን ለመሻገር በሰው ነው፣ አብዛኛውን ሰው በሰው ነው የተሻገረው። አንዳንዱ ሁለት እና ሶስት ጉዳቶችን እንደደረሱ ከዛ ሲሰምቻለሁ። ውሃ ይዟቸው የሄዱ ሰዎች እንዳሉ ማለት ነው። ዶሮ ግብር ከመድረሳችን በፊት መግባት አይቻልም ተብሎ ዶሮ ግብር ከተማ ላይ እንድናደርመናል። ከዶሮ ግብር በኋላ ጠዋት ላይ ኦልሬዲ እንደገና ተከሰተ። ወልዲያ ደረሰ። ወልዲያ ስንደርስ የነበረው ድባብ በጣም አስደልታ ነበር። እዛ የወልዲያ ማህበረሰብ ቀድሞ የመስራት አጋጣሚ ተፈጥሮበት ስለነበር ኦልሬዲ የሽሽትና ቤቶች የመዘጋጋት ስለነበሩ ያለውን አማራጭ ምንም ማድረግ ስላልተቻለ ወደ ደሴ በደሴ ጉዞ እየመጣ ነው ያለ አጋጣሚ የዩኒቨርሲቲ ተማሪዎች ምናምን ስለነበር በየቦታው ክራውድድ ነበር እንቅስቃሴ። ትራንስፖርትም በጣም አይገኝም፣ ከተገኘም እስከ 1000 ብር ነበረ ክፍያ የነበረው ያ ደሴ ማለት ነው።
ሰለሞን ዛሬ ደሴ ከተማ እንደሚገኝና በከተማው ነዋሪዎች ዘንድ ከትናንቱ ይልቅ ዛሬ የተሻለ መረጋጋት እንዳለ ይናገራል። ሰላማዊ የሆነ የትራንስፖርት ስምሪት በመኖሩ ከወልዲያ በስጋት ወደ ደሴ መጥተው የነበሩ ጓደኞቹ ዛሬ ወደ ወልዲያ መመለሳቸውንም አስረድቷል።
ደሴ ትናንትና በጣም የሚያስፈራ ሁኔታ ነው የነበረው። አካባቢ የነበረው ማህበረሰቡ እስከ መጠናቀቅ ድረስ እስከሚደርስ ማለት ነው። ወርልኝ ምናቀው ወልዲያን በይበር እየተባለ ስለነበር እዚህ መከላከል አቅም ተገኝቶ ነበር። ግን ከሰዓት በኋላና ዛሬ ድባቡ በጣም ደስ የሚሉና ወደ ነበረበት እየተረጋጋ ያለ ይመስለኛል። ኦልሬዲ አሁን ደሴ ወልዲያ ያለበት ሁኔታ ጥሩ ስለሆነ ልንመለስ ነው ብሎኝ ትራንስፖርት የያዙ ጓደኞች ያደርግሳለሁ። ዛሬ ላይ
ከአንድ ሳምንት በፊት የተጀመረው ጦርነት አሁንም በተወሰነ ርቀት ላይ እየተካሄደ መሆኑን አስተያየት ሰጪዎቹ አክለው ገልጸዋል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት እንዲሁም የሀገር ውስጥ የሰብአዊ መብት ድርጅቶች ሁለቱ ወገኖች ጦርነቱን እንዲያቆሙና የሰላም ውይይት እንዲጀምሩ ጥሪ ማድረጋቸውን ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።